ግሎባል ዋን ሄልዝ ኢኒሼቲቭ ወይም አንድ የዓለም ጤና ተነሳሽነት በአሜሪካን ሀገር በሚገኘው በኦሃዮ ዩኒቨርሲቲ አማካኝነት የተመሰረተ ተነሳሽነት ሲሆን ላለፉት 10 ዓመታት ከአካባቢ ከእንስሳትና ከሰዎች ጋር ተያያዥነት ያላቸው እንደ ኮቪድ-19 ኢቦላ የእብዱሻ በሽታ በነፍሳት የሚመጡ በሽታዎችን በኢትዮጵያ ኬንያ ዩጋንዳ ታንዛኒያ ሜክሲኮ ብራዚልና ታይላንድ የተንቀሳቀሰ ያጠና ቆይቷል። ኤደን ገረመው የተቋሙ መስራችና የተላላፊ በሽታዎችና የሞለኪዩል ጥናት ተመራማሪ ሆኑትን ፕሮፌሰር ወንዶሰን አበበን አነጋግራቸዋለች። ውይይታቸው ፕሮፌሰር ወንዶሰን ስለ ግሎባል ዋን ሄልዝ ከሚያስረዱበት ይጀምራል።
ግሎባል ሄልዝ ብዙ ነገሮችን ያቀፈ ሲሆን ዋን ሄልዝ አንድ ጤና በተለያየ ቦታ መሆን የተስፋፋ ያለ ነው። ግሎባል ዋን ሄልዝ ኢኒሼቲቭ የመጀመሪያ ራሱ አስተሳሰቡን እኛው ያወጣነው ነው። ከአዮ ስቴት የተለያየ ሀገር ካሉ ፓርትነሮች ከሆነ ያወጣነው ሆኖ ይሄ የዓለም ላይ ያሉ የጤና ችግሮችን የሚመለከት ሆኖ አንድ ጤና የሚለው ኮንሴፕት ምንን ነው የሚያመለክተው? በኢትዮጵያ ብዙ ታዳጊ ሀገሮች እንደዚሁም ደግሞ ዓለም ላይ በሙሉ የህዝብ ቁጥር በጣም እየጨመረ ነው። አሁን 7.6 ቢሊዮን የህዝብ ቁጥር ሲኖር በ2050 ወደ 10 ቢሊዮን ይደርሳል ተብሎ ይገመታል። የዓለም ህዝብ እያደገ በመጣ ቁጥር ደግሞ የሰው ከአካባቢው ጋር ከእንስሳት ጋር ከዱር እንስሳት የሚሆኑ ወይም ደግሞ የቤት እንስሳት ጋር ያለው ኢንተራክሽን፣ እነዚህ በነፍሳትና በሄራን የሚተላለፉ በሽታዎች በጣም እየጨመሩ ነው ሄዱ። ለምን ያለው ቅርርብና ግንኙነት እየጨመረ ነው። ዓለም እየጠበበች የሰው ቁጥር እያደገ በሚሄዱ ምክንያት ብዙ ከተሞች እየተፈጠሩ ይሄዳሉ። ድሮ ጫካ የነበሩ አካባቢዎች በዛ ምክንያት ያለው ኢንተራክሽን ይጨምራል። የሰው የምግብ አቅርቦት ከምግብ የሚነሱ በሽታዎች እየጨመሩ ይመጣሉ። ለምን ብዙ ተመጋቢ እና ብዙ የምግብ አቅርቦቶች እየጨመረ ይሄዳል። የውሃ እጥረት አሁን ዓለም ላይ እንደምናየው ነው። ከውሃ የሚነሱ በሽታዎች እየጨመሩ ሄዱበት ታይም ግን ውሃ በአጠቃላይ ያለው እጥረት ኢትዮጵያ ውስጥ በደንብ የምናውቀው ችግር ነው። በየቦታው ዓለም ላይ እንደዚህ ብዙ ሀገሮች ላይ የተከሰተ ነው። እነዚህ ሁሉ በጣም እየጨመሩ ነው ሄዱ። በአሁኑ ሰዓት ሰው ላይ የሚታዩ አዳዲስ በሽታዎች እንደ ኮቪድ ነው ጨምሮ ሌሎችም አዲስ የሚነሱ ኢመርጂንግ ኢንፌክሽንስ የምንላቸው ሁሉ ከ70-75% የሚመጡ ከእንስሳት እነዛም ነው። እኛ ያንን ቀድመን በማድማት ዘንድሮ 10ኛውን ዓመት አኒቨርሰሪ እናከብራለን።
ይህ ተቋማችሁ በምስራቅ አፍሪካ በሌሎች ሀገራቶችም ይንቀሳቀሳል። በእነሱስ በምን አይነት እንቅስቃሴዎች ነው የምታደርጉት?
የምናደርገው እንቅስቃሴዎች እንግዲህ ቀውስ ያሉ አሁን 16 ሀገሮች አካባቢ ደርሰዋል። በፕሮጀክት ደረጃ የምንሰራበት ሌሎችም ብራዚል እና ሜክሲኮ ኢስላም ውስጥ ደግሞ ህንድ፣ ታይላንድ፣ ቻይና አካባቢ የምንሰራቸው እንደ ሀገሩ ልዩነት ቢኖርም ብዙ ተመሳሳይ ነገሮች አሉ። አንደኛው የምንሰራው እነዚሁ ተላላፊ በሽታዎች ኮሚኒካብል ኢንፌክሽን ዲዚዝ ከሰው ስራ ጤና እና ኢንቫይሮመንት ይህ ለሁሉም ኮመን ናቸው። የዛሬ አሁን ወደ 7-8 ዓመት በፊት ኮሮና ቫይረስ ሆኖ ከግመሎች ወደ እንስሳ የሚነሳ ሳውዲ አረቢያ ጀምሮ ወደ ኢትዮጵያ እንዲሮች ማፍሪካ ሀገሮች የተዛመተ አለ። እንደሱ አይነቱ ስራ ምናልባት ሪጂናል ስፔሲፊክ ገዛ አካባቢ የተወሰነ ሲሆን ደግሞ ሌሎች ደግሞ ከበድ ያሉ አለምኑ አቀፍ የሆኑ ችግሮች አሉ። እንደ አንታይባዮቲክ ሬዚስታንስ ወይም አንጻረ ባክቴሪያዎችን ባክቴሪያዎቹ ረድ እየተቋቋሙት ማዳን እያቃተ መጥቷል። ይህ በጣም ከፍተኛ ችግርና እየተስፋፋ ያለ ነው። በመላው ዓለም እያደጉም ሀገሮች እያደጉም ባሉ ሀገሮች ላይ ዩናይትድ ኔሽን እንደውም አሁን ከፍተኛ ስጋት ያላቸው ከሚለው ደረጃ አውጥቶ በአደገኛ ደረጃ ላይ እየደረሰ ብሎ የመደበው ችግር ነው። ይሄ ጸረ ባክቴሪያ መቋቋም ጀርሞቹን ለአለመግደል የማይቻል በጣም የተስፋፋ ያለ ችግር ነው። እሱን ሁሉም ሀገሮች ላይ እንሰራለን። ትንሽ ቅድም ጠቅስም እንዳደረግኩት ከምግብ የሚነሱ በሽታዎች ወይም ከውሃ ኮሌራንን ጀምሮ ሌሎችም አሉ፣ ሳልሞኔላ። እነዚህ በሽታዎች ፓንደሚኮች ከመከሰታቸው በፊት ቀድመን እንዴት ነው እውቀትን የምናዳብረው? ካፓሲቲ ቢልዲንግ እንዴት ነው የላቦራቶሪ ያለው ኢንፍራስትራክቸር እናጠናክር የሚለው እንደዚህ አይነት ስራዎችን ነው መሰራው።
ቅድም እንግዲህ እንደጠቀሱልኝ ዓለም እየጠበበች መምጣቷ ወደፊት ሞቹ ተላላፊ በሽታዎች ከእንስሳት እና ከነፍሳት እንደሚመጡ ነግሮኝ ነበር እና የእንስሳት ጤንነት ከሰው ልጅ ጤንነት ጋር ምን አያይዘዋል? እስቲ ስንገሩ።
በጣም ጥሩ። የእንስሳት ጤንነት ከሰው ልጅ ጤንነት ጋር በከፍተኛ ሁኔታ ይያያዛል። በተለይም ታዳጊ ሀገሮች እንደ ኢትዮጵያ ያሉ የህብረተሰባችን በየቀኑ ያለው የቀን ተቀን ኑሮ በእንስሳት ላይ የሚመካ ነው። ብዙ ነገር ሊሆን ይችላል፣ ለእርሻ ሊሆን ይችላል፣ ውሾችም ቢሆን ለቤተ ንብረት ጥበቃም ሊሆን ይችላል፣ አህዮችም ሊሆን ይችላል። የእንስሳትና የሰው ግንኙነታቸው በህይወት በጣም የተዛመደ ነው በታዳጊ ሀገሮች። እነዚህ ደግሞ ብዙዎቹ ተዋሲያን ልክ እንስሳትን የሚያጠቁት ሰውን የሚያጠቃሉ። ቅድም የምለው ነው እንግዲህ ብዙዎቹ አሁን ገና የሚታወቁና እየታወቁ ያሉ አሉ። ይሄ ተላላፊ ወይም ዞኖቲክ ዲዚዝ ይባላል በእንግሊዝኛው። ከእንስሳት ወደ ሰው፣ አንዳንድ ጊዜም ደግሞ ከሰው ወደ እንስሳት ተላልፈው ወደ እንስሳት ደግሞ ከገቡ ተዛምተው ተመልሰው ለሰው ትልቅ ችግር ይሆን ለእንስሳት። ለምሳሌ ሳምባ ነቀርሳ በሽታ ከእንስሳት ወደ ሰው የሚተላለፍ ብዙ ጊዜ ተጠንቷል፣ ይታወቃል። ያ እንዳለ ሆኖ እንደውም ኢትዮጵያ ውስጥ የመጀመሪያ ጊዜ የተገኘ ሁሉ ጥናት አለ ከሰው ወደ እንስሳቱ ተመልሶ የተላለፈ ሳምባ ነቀርሳ ተዋሲያን። ስለዚህ ይሄ በጣም የእንስሳትና የሰው ግንኙነት በጣም የተቀራረበ ነው። ያ ደግሞ ግንኙነት እንደ ኢትዮጵያ ባሉ ታዳጊ ሀገሮች ውስጥ እንደውም የበለጠ የጨመረ ግንኙነት።
እንግዲህ ግሎባል ሄልዝ ከዘንድሮ 19 ዓመቱን ይዟል። ብዙ ስራዎችንም እየሰራችሁ ነው። ኮቪድ-19 እና የእንስሳት ጤና ወይም ደግሞ እናንተ ከምትሰሩት ጋር በምን መልኩ እያያዛል? እስቲ ጥቂት ነገር በሉኝ።
ኮቪድ-19ን እንግዲህ በሽታውን የሚያመጣው ቫይረስ ኮሮና ቫይረስ የሚባል ግሩፕ ነው። አንድ ቫይረስ ዘር ሆኖ የተለያየ ዘር ሊኖር የሚችል ኮሮና ቫይረስ ነው። ይሄ ኮሮና ቫይረስ ለረጅም ጊዜ ይታወቃል፣ አዲስ ነገር አይደለም። አሁን በእኛም ስራ የግሎባል ዋና ስራችን ላይ አላማችን ይህን ፓንደሚክን ቀድሞ ማቆም ነው። ብዙ ጊዜ በተለያዩ ሀገሮች ላይ ኢትዮጵያ ጀምሮ ውስጥ በተደጋጋሚ ስንናገር የቆየን ነው። እነዚህን ቀድመን ጥናቶችን ማጥናት ቀድመን የአገሪቱን የጤና ሲስተም የላቦራቶሪ የመመርመር ችሎታ አቅም ማሳደግ የተማረውን የሰው ኃይል ለምሳሌ የኢትዮጵያ ሕብረተሰብ የጤና ኢንስቲትዩት ኢንስቲትዩት እና ዩኒቨርሲቲ ውስጥ ያለውን አቅም መገንባት ካፓሲቲ ቢልዲንግ፣ እነዚያን የምንሰራው ከብዙዎቹ በሽታዎች አንዱ እነዚህ ቫይረስ ኮሮና ቫይረስ ሌሎችም እንደዚሁ ብዙ አይነቶች አሉ። መንባይዘ ወይ ፓንደሚክ ደረጃ እንዳሁኑ እንደ ኮቪድ-19 ሊመጣ እንደሚችል እንገምት ነበር። እንደዚህ ኮቪድ-19 ብለን በስም ባናውቀውም በቅርብ ጊዜ እንደሚኖር በሳይንስ ግምቱ ስለነበረን ለዛ ዝግጅት የሀገሪቷን ሲስተም ለማጠናከር ነበር ስንሰራ የነበረ ከ2013 ጀምሮ። 2016 ላይ ከአሜሪካ በሽታ መከላከያና መቆጣጠሪያ ድርጅት ጋር ሆነን እንዲሁም ይህን ዲሻሎች ታሊያች ፈልዛል ያን ምሳሌ በማድረግ የህፃናትን ህይወት በማዳን የውሾችንም በመቀጠል የተለያየ ስራ እየሰራ ሀገሪቷን እናዘጋጀ ነበር። ኮቪድ-19 ከመከሰቱ 2 ወር በፊት ስብሰባ አድርገን ነበር። ያ የስብሰባው ትልቁ ዓላማ ወደፊት የሚመጣ ፓንዴሚኮችን ቀድመን ለመዘጋጀት የአቅም ግንባታ አፍሪካ ውስጥ እንዴት እናርግ የሚል ኢትዮጵያ አዲስ አበባ ላይ ያደረግ ነው። ያ ማለት እንግዲህ ጥቅምት መጨረሻ 2019 ያንን ባንጠብቅም ዊኖ ከሳይንስ ከሁኔታዎች አንጻር ሊመጣ ስለሚችል ዝግጅት እናደርግ ነበር እና እንደዚህ አይነት ዝግጅቶች ላይ ነው መነሳ ነው።
እንግዲህ ዓለምን ሌላም ከዚህ በኋላም ብዙ አይነት ወረርሽኞች እንደሚያሰጓት ይገለጻል እና ከኮቪድ በላይም ሌሎችም ወረርሽኞች እንደሚኖሩ እርስዎም ደግሞ ነግረውኛል እና አሁን በኢትዮጵያ አስጊ የሆነው ነገር ምንድን ነው?
በጣም ጥሩ። እንግዲህ አሁን ኮቪድ-19 ሊከሰትም የተለያዩ በሽታዎች በኢትዮጵያ ደረጃ የሚሆን ወይ ደግሞ በአፍሪካ ደረጃ ወይም በዓለም ደረጃ ሊከሰቱ እንደሚችሉ እንጠብቃለን። በየመቶ ዓመቱ የሚመጣ ነገር እንደማይሆን ሁላችንም እንረዳለን። ከኢትዮጵያ ደረጃ የሚያሰጉ ነገሮች ምንድን ናቸው ካልን በጣም ብዙ በርካታ ናቸው። ግን እንደው ለመጥቀስ ያህል ከምግብ ከውሃና በነፍሳት የሚመጡ የቫይረስ በሽታዎች ዓለም ላይ ሁሉ እየተሳፈሩ ኢትዮጵያን የሚያሳዋታል። ለምንድን ነው የበለጠ መስሉ ላይ ማጠንከር የሚፈልገው? ትሮፒካል ሀገሮች እነዚህ የምድር ወገብ አካባቢ ያሉ ሀገሮች በተለይ ብዙ ጊዜ አሁን የክላይሜት ቼንጅ መጀመሪያ ኢምፓክት የሚያደርጋቸው እና የተለያዩ እድገቶች እና ውሃ እጥረት የተለያዩ የአካባቢ የክላይሜት ቼንጅ ኢምፓክት ስለሚያደርጋቸው ብዙ ጊዜ የአካባቢ ሙቀት መጨመር ሪፖርት እየተደረገ ነው። በዛው ልክ ድሮ ለምሳሌ ኢትዮጵያ ውስጥ የማይታዩ በነፍሳት የሚመጡ በሽታዎች የሌላቸው ሀገር በሽታዎች የነበሩ እየታዩ ነው ኢትዮጵያ ውስጥ። ምሳሌ ለመጥቀስ አሁን ደንጊ ፊቨር የሚባል በሽታ አለ።
የደንጊ ትኩሳት ማለት ነው።
ደንጊ ትኩሳት ደንጊ ትኩሳት አሁን ብራዚል ውስጥ ሌላ ሀገር ደቡብ አሜሪካ በምንሰራ ጊዜ ነበር ድሮ ምናቅ፣ አሁን ግን ወደ ኢትዮጵያ የሚገባ ነው። ሁለተኛው ደግሞ ከንጽህና አጠባበቅ ጋር ህብረተሰቡን በጣም ሊገነዘብ የሚችል ያለበት ነገር ከውሃ አቅርቦት እርግጥ እንግዲህ አንዳንዴ ህብረተሰቡ መቆጣጠር የማይችለው መንግስትን በጣም ማስተብም ያለበት ነገሮች ሊኖሩ ይችላሉ። የንጹህ ውሃ አቅርቦት እንደዚሁም በንጹህ ውሃም ተጠቅሞ ጤናን መጠበቅ ብዙ ከውሃ የሚመጡ ተህዋሲያንም እየጨመሩ ነው ዓለም ላይ በተለይ ታዳጊ ሀገሮች ላይ። አንዱ ኮሌራ ነው። ድሮ ኮሌራ የሚባለው ነገር የሚሰማው ድንገት አንድ ሀገር ወይ መሬት መንቀጥቀጥ ካለ ወይ በጣም ከፍተኛ ችግር ካለ ነበር። አሁን ግን እርግዜ ጊዜ የሚከሰት ነገር የሆነ ነው። ስለዚህ ከውሃ የሚመጡ በሽታዎች ሁለተኛው ነው። ከመርሳት ከውሃ እና ይህን የንጽህና መጠበቅ ወሳኝ ነው። ሶስተኛው ከምግብ የሚመጡ በሽታዎች በጣም አሳሳቢ ላጊ ናቸው። ያልበሰለ ጥሬ ስጋ ይበላል። ይህ በጣም አደገኛ ነገር ነው። ከብዙ ብዙ በሽታዎች አንዱ ነው። የተለያዩ አይነት ተህዋሲያን አሉ። በቀድሞ የሚታወቀው ኮሶ ብቻ አይደለም። ከኮሶ ውጪ በተለያዩ ተህዋሲያን የሚከሰቱ በሽታዎች አሉ። አንዱ የምናጠናው ነው። ኢትዮጵያ ውስጥ ግን ህብረተሰባችን መገንዘብ ያለበት ምግቡን በአግባቡ በአግባቡ ማለት ደግሞ በደንብ መጠበስም ያለበት ነገር ከሆነ መጠበስ፣ ወተትም ከሆነ ፓስተራይዝ መደረግ እንግዲህ አቅምና ሁኔታዎች በፈቀደው መጠን ማለት ነው አድርጎ መመገብ በጣም አስፈላጊ ነው። ስለዚህ እነዚህ ሶስቱ ከነፍሳት የሚነሱ ከውሃ የሚነሱ ከምግብ የሚነሱ ትልቁ የዋን ሄልዝ ፎከስ እና ችግሮች ናቸው። አንዱ ነገር ኤንፋሳይዝ ለማጠናከር ያህል ሌላው ሀገራችንም ውስጥ እየተገነዘብን ያለን ባለፉት 10 ዓመት እያየ ነው ነገር አገሪቷ እያደገች በሄደች ቁጥር ህብረተሰቡ እንዲጨምረ በሄደ ቁጥር የተለያዩ ፋብሪካዎች ምን በተሰሩ ቁጥር ኢንቫይሮንመንቱ ደግሞ ኬሚካሎች አሉ። የተለያዩ ኬሚካሎች በአሁኑ ጊዜ ብዙዎቹ የኢትዮጵያ ሆስፒታል ሐኪሞች ሲዎች እንዲመሰክሩ እንደሚችሉት የካንሰር ቁጥር እንደ ድሮ እድሜው የገፋ ሰው የሚባል ብቻ አይደለም፣ የልጆችን ካንሰር እየጨመረ ነው። ይህም በጣም አሳሳቢ ነገር ነው። ለእኛም በጣም ያሳስበናል።
ግሎባል ዋን ሄልዝ እንግዲህ አሁን 10 ዓመት ሆኖታል። በቀጣይ ምን አይነት ነገሮችን ነው ለመስራት የምታስቡት? ምን ላይ ነው እንቅስቃሴዎቻችሁ የሚሆኑት?
በጣም ጥሩ። እንግዲህ በቀጣይ የምናስባቸው ብዙ ነገሮች አሉ። ሶስተኛውን ለመጥቀስ ያህል አንደኛው በዓለም አቀፍ ደረጃ ያለ የጤና ቁጥጥር IHR ኢንተርናሽናል ሄልዝ ሬጉሌሽን ስታንዳርዶች አሉ። ኢትዮጵያ እንግዲህ ኢትዮጵያ ላይ ፎከስ ስለምናደርግ በዚህ ንግግራችን ኢትዮጵያ ሌሎች ማለት ይችላል። ኢትዮጵያ እነዚህን የዓለም አቀፍ ጤና ቁጥጥር መመሪያዎችን የምታሟላበትን ሁኔታ መስራት ያፈፋ ያለው አጠቃላይ ትኩረት የምንሰጠው ነው። ያንን ለማሟላት የምናደርጋቸው ነገሮች አሉ። አንዱ ሰርቬላንስ ወይም የመስክ ዳሰሳናቶች በተለያዩ በሽታዎች ላይ ማድረግ ያንን አጠናክረን መቀጠል እንፈልጋለንም። የአላማቸው ሰሎ ረድ የጀመርናቸው እንቅስቃሴዎች አሉ። በቅርቡ በጣም ልናስፋፋ የምናስበው ሁለተኛ የኢትዮጵያ በጣም ወደ ኋላ የቀረችባቸው በአማርኛ ቃል ላይኖረው ይችላል፣ ግን አሁን ቫይረስ እነዚህ ተህዋሲያኖችን ጂኖሚክስ መስራት የኢትዮጵያ አቅም በጣም ወደኋላ ነው። የጂኖሚክስ ካፓሲቲ መገንባት ትልቁ ፎከሳችን ነው። ለብዙ ለሚሰሩ ነገሮች በጣም ውጤታማ እና በጣም ለህብረተሰቡ ጠቃሚ ለሀገሪቱም ጠቃሚ ውጤቶችን ሊያስገኝ የሚችል ስለሆነ ያንን ማስፋፋት እንፈልጋለን። በሶስተኛ ደረጃ ቀደም እንዳልኩት ልክ እንደ ኮቪድ-19 እንደ ፓንዴሚክ ባይመጣም በየቀኑ እየጨመረና በጣም እየተባባሰ ያሉ ችግሮች ቀደም ተባባሰዋል። የማዳን ችሎታቸው እያነሰ የሚሄዱ በተለያዩ በሽታዎች ይሄ በጣም አሳሳቢ ነገር። ይሄ ከፍተኛ ችግር እንደሚያመጣ እንጠብቃለን። ወደፊትም ከፍተኛ ችግር እንደሚሆን አንጠራጠር። ግን ይህንን ግን መቀየር ሁላችንም ከሳይ ሳይንቲስቱ ብቻ ሳይሆን ወይ ደግሞ የአሜሪካ መንግስትም ሳይሆን ወይ ደግሞ ኢትዮጵያ መንግስት ብቻ ሳይሆን የህብረተሰቡ የእያንዳንዱ ሰው ባለቤቶችን መውሰድ በአግባቡ ንጽህና መጠበቅ ብዙ አስተዋጽኦች ይኖሩታል። እኛ ግን ይህ ችግር እንዳለ ስለምንረዳ በጣም በከፍተኛ ደረጃ ይህ ጸረ ተዋሲያን የተመለከተ አንታይ ማይክሮቢያል ሬዚስታንስ በሰው ሆስፒታልም ደረጃ በእንስሳትም ደረጃ እና በተቀናጀ መልኩ ከሰው እና ከእንስሳት ጋር በተቀናጀ መልኩ እሱንም ለማስፋፋት እየሰራ ነው።
እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።